ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሚያዝያ 21 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው የሳምንቱን ዋና ዋና ዜናዎች በመናሰማበት የፍካሬ ዜና ዝግጅታችን ይሆናል። በማስከተልም በሳምንቱ ውስጥ ከፍኖተ ዲሞክራሲ ተላልፈው የነበሩ ሀተታዎችን በድጋሚ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
ከተለያዩ አካባቢዎች ከተገኙ መረጃዎች መረዳት የተቻለው ኮማንድ ፖስት በሚባለው የወያኔ ወታደራዊ ያፈና አገዛዝ ሰዎች ከስራ ቦታቸው ከመንገድ ከመኖሪያ ቤታቸው እየታፈኑ መወሰዳቸውና የትና በምን ምክንያት እንደታሰሩ እንደማይነገር ነው። በእንዲህ መሰሉ የእስራት ሁኔታ በሚፈጸምባቸው የስቃይ ምርመራ አካላቸው የሚጎድል ህይወታቸው የሚያልፍ ሊኖሩ እንደሚችሉም የታሳሪዎቹ የቅርብ ቤተሰቦች ስጋታቸውን መግለጻቸውን ተገንዝበናል። ሌላው ቀርቶ በኮማንድ ፖስት የታሰሩ እስረኞች ላይ ፍቺ የበየኑ ዳኞች ጭምርም መታሰራቸውን ተገንዝበናል።
በአዲስ አበባ ከተማ ከፍተኛ የሆነ የዳቦ እጥረት መኖሩ የተነገረ ሲሆን ለእጥረቱ ምክንያት የሆነው በአገዛዙ አማካይነት ከውጭ እየተገዛ ወደ አገር ውስጥ የሚገባው የስንዴ መጠን በመቀነሱ ነው ተብሏል። የአዲስ አበባ አስተዳደር ባለስልጣኖች ለዜና ተቋሞች በሰጡት መግለጫ በዚህ ዓመት 4 ሚሊዮን ኩንታል ስንዴ ከውጭ አገር ገዝቶ ለማሰራጨት እቅድ የነበረ ቢሆንም ከግዢ ጋር በተያያዘ ችግሩ ተግባራዊ ሊሆን አልቻለም ይበሉ እንጂ ከችግሮቹ ዋነኛው የውጭ ምንዛሪ እጥረት እንደሆነ ይገመታል። በዚህም ምክንያት አዲስ አበባ አስተዳደር ከሚያሰራጨው የስንዴ መጠን ውስጥ 50 ከመቶውን ብቻ ለማሰራጨት መገደዱ ሰሞኑን በአብዛኛው ቦታ የዳቦ ዋጋ በከፍተኛ ደረጃ እንዲንር ያደረገ ሲሆን በአንዳንድ ቦታዎችም እስከናካቴው የጠፋ መሆኑ ተገልጿል። ከዚሁ ጋር በተያያዘ ባለፉት 9 ወራት የአዲስ አበባ አስተዳደር በሕገ ወጥነት በመመደብ ከ6000 በላይ የሆኑ የንግድ ተቋሞችን የዘጋ መሆኑ ተገልጿል። በርካታ የንግድ መደብሮች እንዲዘጉ የተደረጉት ካላጥጋቢ ምክንያት ሲሆን ይህን አስተዳደሩ በወሰደው እርምጃ ምክንያት ሰፊ የቤተሰብ አባላት ያላቸው ነጋዴዎች ችግር ላይ መውደቃቸውን ገልጸዋል።
በአሁኑ ሰዓት በተለያዩ ምክንያቶች ትምህርታቸውን የሚያቋርጡ ተማሪዎች ቁጥር በአስደንጋጭ ሁኔታ እየጨመረ መሆኑን መረዳት ተችሏል። እነዚህ ትምህርታቸውን የሚያቋርጡ ተማሪዎች ከአንደኛ ደረጃ እስከ ከፍተኛ የትምህርት ተቋማት የሚገኙ ተማሪዎችንም እንደሚያጠቃልል ታውቋል። ለተማሪዎቹ ትምህርታቸውን ከሚያቋርጡባቸው ምክንያቶች ዋና ዋናዎቹ የወላጆቻቸው እየደዩ መሄድና ረዳት ማጣት ሌላው ደግሞ በትምህርት ገብቶ ሥራ የማግኘቱ ሁኔታ ተስፋ አስቆራጭ መሆኑን እንደሆነ ጉዳዩን በቅርበት እየተከታተሉ ካሉ ወገኖች መገንዘብ ተችሏል። በዚህ መሰረት በየአመቱ ከመቶ ሺህ በላይ ተማሪዎች ከትምህርት ገበታቸው እንደሚነጠሉ የተገኘው መረጃ ያስረዳል።
ድንበር የለሽ ጋዜጠኞች የተባለው ተቋም የፕሬስ ነጻነትንና የጋዜጠኞችን መብት በሚመለከት በዓለም ላይ ያሉ የ180 ሀገሮችን ሁኔታ በደረጃ ለይቶ በማውጣት ዘገባ አሰራጭቷል። ከ180 ሀገሮች መካከል ኢትዮጵያ 150ኛውን ቦታ፣ ኖርዌይ፣ ስዊድን፣ ኒዘርላንድ፣ ፊንላንድ እና ስዊዘርላንድ የመጀመሪያውን አምስት ተርታ፣ እንዲሁም ቻይና፣ ሶሪያ፣ ቱርክ ሻቢያ ገዛዝን ጨምሮ ሰሜን ኮሪያ የመጨረሻውን ተርታ ይዘዋል። ኢትዮጵያን አስመልክቶ ተቋሙ በዝርዝር በገለጸው ዘገባ በ2011 የታወጀው የጸረ ሽብር አዋጅ ጋዜጠኞችን ኢላማ ማድረጉን ጠቅሶ አዋጁን ምክንያት በማድረግ በርካታ ጋዜጠኞች የረጅም ጊዜ እስር የተፈረደባቸውና በርካቶች ያለ ፍርድ በእስር እንዲቆዩ የተደረገው መሆኑን ገልጿል። በ2006 የመገናኛ ብዙሃን ተቋሞች እንዲዘጉ ከተደረገ በኋላ ከ30 በላይ ጋዜጠኞች ሀገር ጥለው የተሰደዱ መሆናቸውን ጠቅሶ ከዛ ወዲህ ምንም አይነት መሻሻል አልታየም ብሏል። በአሁኑ ወቅትም የአስቸኳይ ጊዜ አዋጁ ለሁለተኛ ጊዜ መታወጁ ጋዜጠኞችን ለሌላ ዙርና የመብት ረገጥ አደጋ ያጋለጣቸው መሆኑንም ጠቅሷል። ኢንተርኔት፣ የሶሻል ሚዲያ መድረኮች በየጊዜው የሚቋረጡ መሆናቸውን እንዲሁም ጋዜጠኞችን ለይቶ ማስፈራራትና ድብደባ፣ እስራት አሁንም እንደሚደርስባቸው በመዘርዘር ዘግቧል። ሰሞኑን በእንግሊዝ ሀገር ቪክቶሪያና አልበርት በተባለው ሙዚየም ውስጥ ከ150 ዓመት በፊት ከመቅደላ ተሰርቀው የነበሩ ቅርሶች በኤግዚቢሽን መልክ እየታዩ መሆናቸውም ታውቋል። በዚህ ኤግዚቢሽን ላይ የቀረቡት ከ20 በላይ የሚሆኑ የንጉሳዊ ቤተሰቦች ንብረቶችና ሃይማኖትን የሚያንጸባርቁ ቅርሶች ሲሆኑ ሁሉም ተዘርፈው ወደ እንግሊዝ ሀገር ሄዱት በ1860 ዓመተ ምህረት የእንግሊዙ የናፒየር ጦር መቅደላ ከገባ በኋላ ነው። የወያኔ አገዛዝ የእንግሊዝ መንግስት ቅርሶችን ለኢትዮጵያ እንዲያስረክብ ሰሞኑን ጠይቋል ተብሏል። ከጥቂት ቀናት በፊት የእንግሊዝ መንግስት እነዚህን ቅርሶች በተውሶ ለመስጠት ፈቃደኝነቱን በገለጸበት ወቅት አገዛዙ በዚህ መስማማቱን መግለጹ የተዘገበ ሲሆን ቅርሶቹ ለኢትዮጵያ መመለስ አለባቸው የሚል ቁርጥ አቋም ወስዶ ወደ ጥያቄ ማቅረብ የገባው በህዝብ ተቃውሞና ግፊት መሆኑ ታውቋል።
የሶማሌ ክልል በሚባለው በየአመቱ ብዙ ሚሊዮን ብር እየተዘረፈ መሆኑን የኦዲተር ምርመራዎች ቢያጋልጡም ምንም አይነት ህጋዊ እርምጃ የተወሰደ ባለመኖሩ በየአመቱ በተለያዩ የሥራ ዘርፎች የሚመደበው በጀት በሰፊው ከሚዘረፍባቸው አካባቢዎች የጅግጅጋው አገዛዝ ቀዳሚውን ስፍራ እንደሚይዝ ከተሰባሰቡ መረጃዎች መገንዘብ ተችሏል። የበጅጅጋው አገዛዝ የሚዘረፍ ገንዘብን የወያኔ ቁንጮዎችም ተካፋይ መሆናቸው በስፋት ይነገራል። በተለያዩ የሥራ እርከኖች በኃላፊነት ቦታ ላይ የሚገኙ የጅጅጋው ፕሬዝዳንት ዘመድ አዝማዶች መሆናቸውም ሰሞኑን ለተከሰተው ህዝባዊ አመጽ አንዱ ሰበብ መሆኑን መረዳት ተችሏል። በሽኒሌ ከተከሰተው ህዝባዊ አመጽ ጋር በተያያዘ በርካታ ወጣቶች ታስረው እየተሰቃዩ በመሆናቸው በከተማዋ እስካሁን ውጥረት መንገሱን፣ ትምህርት ቤቶች መዘጋታቸውና ሌሎች እንቅስቃሴዎችም ቀጥ ማለታቸው ተሰምቷል።
በኢትዮጵያ ለሰራተኞች የሚከፈለው ደሞዝ ከአብዛኞቹ የአፍሪካ ሀገሮች ባስከፊ ደረጃ ዝቅተኛ መሆኑን፣ በዚህ ጉዳይ ላይ በአንድ ኢትዮጵያዊ ተዘጋጅቶ አዲስ ስታንዳርድ በሚባለው ጋዜጣ ላይ የተዘገበው ጥናት አጋልጧል። በኬንያ አንድ የመዋለ ሕፃናት መምህር የሚያገኘው ደሞዝ በአማካኝ $267 ሲሆን በኢትዮጵያ ግን $38 ብቻ መሆኑን ጥናቱ የዘገበ ሲሆን በኢትዮጵያ ላለ ለሁለተኛ ደረጃ ርዕሰ መምህር $136 ብቻ እየተከፈለው የኬንያው ግን $1743 እንደሚያገኝ በዝርዝር አስቀምጧል። ምንም እንኳን በኢትዮጵያ ለሰራተኞች የዝቅተኛ ደሞዝ ወለል ባይኖርም የመንግስት ሰራተኞች የደሞዝ መለኪያና መሰረት በማድረግ በኢትዮጵያና በኬንያ የሚገኘው የዝቅተኛ ደሞዝ ወለልን በመርምር ጥናቱ ለማወዳደር ሞክሯል። ዝቅተኛው የደሞዝ ወለል በኢትዮጵያ $17 ሲሆን በኬንያ 148 መሆኑን ገልጿል። ያለም አቀፍ የሰራተኛ ደረጃ ባወጣው ዘገባ መሰረት በደሞዝ ተመን ኢትዮጵያ ከ10 አፍሪካ ሀገሮች መካከል የመጨረሻውን ደረጃ ያዘች መሆኑን ጥናቱን ዘግቧል። በሌላ በኩል የኑሮ ውድነቱን አስመልክቶ በኢትዮጵያ ያለው ሁኔታ ከሌሎች አፍሪካም ሆነ ያለም አገሮች ይበልጥ አስከፊ መሆኑን ጥናቱ በዝርዝር አቅርቧል። የተለያዩ ከተሞችን በማወዳደር በተገኘው መረጃ የአዲስ አበባ ከተማ የኑሮ ውድነት ናይሮቢን በ24 ነጥብ፣ ካይሮን በ4 ነጥብ፣ ቤጂንግን በ5 ነጥብ እንደሚበልጥ ጥናቱ ደርሶበታል። በአዲስ አበባ የሚሸጥ የአንድ ዳቦ ዋጋ ከናይሮቢው ጋር ሲወዳደር በ57% እንደሚበልጥ ጥናቱ ያረጋግጣል። የሰራተኛ ደሞዝ አነስተኛ ነው በሚል የወያኔ አገዛዝ የውጭ ባለሀብቶችን ወደ አገር ውስጥ ለማስገባት የሚያደርገው እንቅስቃሴ ለሀገሪቱም ሆነ ለሕዝቡ ከፍተኛ ጠንቅ ሊሆን እንደሚችል ጥናቱ ጠቋሚው ነው ተብሏል።
በኢትዮጵያ ውስጥ ከአጠቃላይ የሕዝብ ብዛት የሕፃናት ቁጥር ከ40 ሚሊዮን በላይ ይሆናል ተብሎ ይገመታል። ከግማሽ በላይ የሚሆኑ ሕፃናት በተለያዩ ስራዎች መሰማራታቸው ከአንድ በቅርቡ ከተካሄደ ጥናት መገንዘብ ተችሏል። ወደ 30 ሚሊዮን የሚጠጉ እድሜያቸው ከ5 እስከ 17 የሚሆን ሕፃናት በመኖሪያ ቤት በሕፃናት ሞግዚትነት፣ በጽዳት ሰራተኝነትና በምግብ አብሳይነት መሰማራታቸው ታውቋል። ወደ 25% የሚጠጉ ሕፃናት ለህይወት በጣም አደገኛ በሆኑ ስራዎች መሰማራታቸውን ከዚሁ ጥናት መገንዘብ ተችሏል። የሚሰሩበትንም ገንዘብ የሚቀበሉት ወላጆቻቸው ወይም አሳዳጊዎቻቸው መሆናቸውም ታውቋል። ወያኔ ስለ እድገት የሚያወራላት ኢትዮጵያ የሕፃናት ገሃነም መሆኗን ይኸው ጥናት ግልጽ አድርጎ ያሳያል ተብሏል።
ባሳለፍነው ሳምንት በደቡብ አፍሪካ የተገደለው ኢትዮጵያዊ ገዛኸኝ ገብረ መስቀል የቀብር ስነ ስርዓት የፊታችን ቅዳሜ እዛው ደቡብ አፍሪካ እንደሚፈጸም ታውቋል። በጥሩ ወያኔነቱና በኢትዮጵያዊነቱ በግንባር ቀደምትነት ሲጋፈጥ የባጀው ገዛኸኝ ነብሮ የውሃ አቋሙ በተደጋጋሚ ከወያኔ አፋኞች ዛቻና ማስፈራሪያ ቢደርስበትም ተቋቁሞ በአቋሙ የቀጠለና በመጨረሻ ድንገት ባልታወቁ ቅጥረኞች የተገደለ መሆኑ ይታወቃል። ደቡብ አፍሪካ የሚገኘው ወያኔ ኤምባሲም ከላይ የተጫነበትን ጥርጣሬ ገለል ለማድረግ የሐዘን መግለጫ ቢጤ ቢያወጣም በደቡብ አፍሪካ ኢትዮጵያን ማህበረሰብ ተቀባይነት አላገኘም። አቶ ገዛኸኝ ከለተለፈቱ በፊት በወያኔ ኤምባሲ ጥሶ ገብቶ ያደርጉት የነበረውን ስብሰባ በትኖ ካስወጡት በኋላ በዚያኑ ቀን ከፍተኛ ዛቻ እንደደረሰበት ታውቆ ነበር። በደቡብ አፍሪካ የሚገኙ ኢትዮጵያኖች እንዲሁም በዓለም ዙሪያ ያሉ ኢትዮጵያኖች በመረባረብ የግል ወንጀል መርማሪ እንደቀጠሩና ጉዳዩ በክትትል ላይ እንዳለም ታውቋል። ከተለያየ ዓለም ያሉ ኢትዮጵያኖች በሚገኙበት የፊታችን ቅዳሜ ቀብር ስነ ስርዓቱ እዛው ደቡብ አፍሪካ እንደሚፈጸም ይታወቃል። ባለፉት 27 ዓመታት ወያኔ ድንበር በመዝለል ተቃዋሚ ናቸው ያሉትን ከሱዳን፣ ከኬንያ፣ ከየመን አፍኖ እንደወሰደና እዛውም በጠላላ ፀሐይ መግደሉ ይታወሳል። የዚህን ሀገር ወዳድ ኢትዮጵያዊ ነፍስ ይማር እንላለን።
የአቶ ገዛኸኝ ገብረ መስቀል ቀብር ቅዳሜ ሚያዝያ 20 ቀን በታላቅ ኢትዮጵያዊ ስነ ስርዓት ተከናውኗል። የአሜሪካው የውጭ ጉዳይ መስሪያ ቤት ተጠባባቂ የአፍሪካ ክፍል ኃላፊ ሚስተር ያማሞቶ የሚመራው የልዑካን ቡድን በኤርትራና በጅቡቲ የሚያደርገውን ጉብኝት ጨርሶ ከወያኔ ባለስልጣኖች ጋር ለመነጋገር አዲስ አበባ መግባቱ ተገልጿል። የወያኔ የስልጣን መሸርሸር በጣም ያሳሰባት አሜሪካ ባልተጠበቀ ሁኔታ ከሻቢያ ባለስልጣኖች ጋር ልዑኩ ውይይት እንዲያደርግ ያደረገችው በአካባቢው ያልተረጋጋ ሁኔታ እንዳይፈጠር በመስጋት ሲሆን፣ ሌሎች አገሮች ወደ አካባቢው እየገቡ ተሰሚነት በማግኘታቸው አካባቢውን ለብቻ ለመቆጣጠር ነው ተብሏል። የፍካሬ ዜና ፕሮግራማችን በዚሁ ይተናቀቃል። ነጋገር ቢያምር አማማት ይከፋል። በሰሞኑ ወያኔ የሾመውን የኦህዴድ መሪ በሚመለከት አመስጋኞቹና አዳናቂዎቹ ማጠየቂያ አድርገው የሚያቀርቡት ግለሰብ ተጽፎ የተሰጠውና ህዝብን ሊያሾር ሊያደናግር ይችላል ተብሎ የተዘጋጀውን ንግግሩን ይጠቅሳሉ። ከነዚህ አንዱ ቅሌት መለያው የኢትዮጵያ ታሪክ ከሽፏል የሚለን የደርግም የመለስም አማካሪና ደጋፊ መሆኑ ራሱ ሁኔታውን ገላጭ በሆነ ነበር። የፖለቲከኛው ንግግር ሰውየውን መለኪያ መመዘኛ ሆነ ማለት ነው። ገዢዎች በሚደሰኩሩትና በሚለፈፉት ብናምናቸው ማኑሮ ባጼውም መብታችን ተከብሮ ነበር፣ ደርግም የሶሻሊስት ገነት አስገብቶ ነበር፣ ወያኔም ብልጽግናና ዴሞክራሲን አምጥቶልን ነበር። ቃል ክቡር ነው። በኢትዮጵያ ገዢዎች የሚታመንበት አልነበረም። አይደለም ዋሾች ነበሩ ናቸው። ስለዚህ በተጨባጭ ሁኔታና በተግባራቸው መገምገም እንጂ አቤት ንግግሩ ሲጣፍጥ ብሎ መመርቀን የወጣለት አድርባይነት ወይም መታከም ያለበት ጅልነት ነው። በዘመነ ደርግ በጣሊያን ሀገር የሶሻሊስት ፓርቲው አመራርና አባል የአምነስቲ በጣሊያን ተወካይ የነበረች አዲስ አበባ ሄዳ ከመንግስቱ ተገናኝታ ስለ ዶክተር ኃይሌ ፊዳ መጥፋት በተጠይቀው እነቁና ግደሉት ብሎ የመይሶኑን መሪ ያስገደለው ይሃውሬ ኃይሌ ፊዳ የሚባል ሰው አላውቅም እንዲያጣሩ አደርጋለሁ ብሎ እንደመለሰላት በጊዜው ጽፋለች። በአሉ ግርማንም ነገር ሰሪዎች በመንግስቱም እንዲጠመድና ለኦሮማይ መጽሐፉ እንዲከታው ስነው የደህንነት ኮማንዶዎች አንቀው ከገደሉት በኋላ ሟቹ አቶ ኃይሉ ይመኑ በተገኙበት የሚኒስትሮች ስብሰባ ላይ በአሉ ጠፋ ይያሉ ዲፕሎማቶች አስቸገሩን ባሉ ጊዜ ተስፋ ወልደ ስላሴ በአሉ ምን ሆነ ብሎ ማልቀስ ጀመረ ማለታቸው ከታማኝ ምንጭ ተገኝቷል። ያስገደለው ሰው አላወቅኩም ምን እንደሆነ ብሎ ሲያለቅስ ማለት ነው። ይህን ሁሉ በጭፍን ማመን መወናበድ ነው። የቄስ ጉድና ቱምሳ ግድያ ጊዜም የተባለውን ልናነሳ የምንችለው ነው። ፖለቲከኞች አስፈላጊ በሆነበት እንደሚቀጥፉ ብዙ ምሳሌ አለ። ወያኔ በአዲሱ ሹም አማካኝነት የህዝብ ትግል ለማስተኛት ተነስቷልና የማያስቀባጥረው እንደማይኖር የታወቀ ነው። ሲጨንቀው ካድሬዎቹን ለማረጋጋት ሲል ወርቅ ዜጋ መለስ ጀግና ሲያሰኘውም ቆይቷል። ወደ ጎንደር ጎጃምም አዝልቆ ሊያደናግር ጥሯል። ነገ ደግሞ አሜሪካ ባዘዘው መሰረት ለውጥ ያላመጣውን አዋጅ አንስቶ ይኸው ለውጥ አመጣላችሁ ሊለን ማሴሩንም ሰምተናል። ነጭ ውሸት ማጤጤን የለመደ ቀለም የሚለይ አይኑ ይጠፋበታል ተብሏል። ፖለቲካ እና ውሸትን ተወራራሽ ያደረጉ በመብዛታቸውም ነው ፖለቲካ እንደ መጥፎ ዝንባሌ ተወስዶ የቆየው። በሀገራችን ፖለቲከኛ ሲባል ከወደ ምላሱ መትረየስ ከወደ ሐቁ ዱልዱም ደብዛዛ ለማለትም ነው። ከተጨባጭ ሁኔታው እንነሳ የሚለው ነው መጨበጥ ያለበት። ከግል ምኞታችን ግምታችን ሳይሆን ካለው ሁኔታ ሳይጨመርበት ሳይቀነስ ንጥር ባለ ሐቅ ላይ ነው መመስረት ያለብን። የምናውቀውና ማንንም ሊክደው የማይገባው ሐቅ ወህደት ትላንትም ዛሬም የወያኔ ተለጣፊ ነው በአዴንም እንዲሁ። አዲሱ ሹም የዚህ ተለጣፊ ቡድን የወያኔ ሌተና ኮሎኔልና የመረጃ ሰራተኛ ሆኖ የቆየ ግለሰብ ነበር ነው። የፖለቲካ ስልጣን አሁንም በወያኔ እጅ ነው። የመልቀቅ ቀርቶ በግማሽም የማካፈል ምንም ፍላጎት የለውም። አዲሱ ሹም ቢፈልግ እንኳን የረባ ለውጥ ለማምጣት ምንም አቅም የለውም። ሰውን ለማወቅ ጓደኞቹን ጠይቅ በሚለው መሰረት የአዲሱ ሹም ደጋፊዎች፣ የአምባገነኖች አማካሪዎች፣ የስልጣን ጠመኞች፣ የወያኔ ደጋፊ ባዕዳን ባንዳዎችና የጨቀዩ አንጃዎች ናቸው። ኢትዮጵያና የህዝብ ጥያቄ መሰረታዊ ለውጥና ዴሞክራሲ እንጂ በወያኔ ህገ መንግስት ተብየስር ወያኔን አቅፎ መፍትሄ ለመሻት አልነበረም አይደለም። ፍትህ አሁንም ጭላንጭሎ አይታየም፣ ግድያና ፈሳው ቀጥሏል። ሌላም መጨመር እንችላለን። ከዚህ ስንነሳ የምንደርስበት ድምዳሜ የግል ስሜትን ሳይሆን ሐቀኛው ይሆናል። ይዜ ስጡላሉን ደግሞ ወያኔ ራሱ ለሹሙ ይዜ መስጠት አቅቶት ትግራይ መቀሌ ወስዶ አቆሽሾ አቃጥሎታል። ቀረጥ እስካልተከፈለበት ቃል ዋጋ የለውም። ለተቀማጭ ሰማይ ቅርቡ ይሆናል። አፍና ገብገብ ሁሉ ጊዜ አያበላም ቢባልም አገዛዛቸው በቅጥፈት ላይ የተገነባ የወያኔ አይነቶቹ ባፋቸው ጤፍ ካልቆሉ በልተው አያድሩም። በገዢዎች ጣፋጭ ቃልና ኮከብ እናስጨብጣችኋለን አምኖ ተስፋ የሚገነባ የሚታዘንለት ነውም ተብሏል። በዚህ መስክ ስህተትና ድክመት በመስፈኑ የሚዘናጋው ዜጋ መሪዎችና ጀግኖችን ጠንቅቆ ማወቅ አቅቶት ብዙ ጉዳት ደርሶብናል። ይህ መቀጠል የለበትም። ምሳሌዎች አሉን። ጸረ ወያኔን ብለው የድፍረት ቃላት ደርድረው ህዝባዊ መስለው መሶቡ ሲከፈት ግን የወያኔ ጥህሎ እንጂ ሌላ አለመሆናቸው የተጋለጠ። ከንግግራቸው ብቻ ብንነሳማ ከነሱ በላይ ማን አርበኛ ታይቶ ተገኝቶ? ወር ለታሰሩ ክብር ሲሰጥ ለሃያ ዓመታት ታግተው የተሰቃዩትን ስም እንኳ ለማንሳት የቀፈፋቸው ጥቂቶች አልነበሩም። የሰብአዊ መብት ተሟጋች በሉም ብለው በባዕድ ቅጥረኛና የወያኔ አጨብጫቢ መሆናቸው የተጋለጠ መኖራቸውንም እናውቃለን። ፖለቲካ ለሐቅ ቦታ አለመስጠትም ነው ተብሏል። ታማኝ ፖለቲከኛም በተገዛበት ተገዝቶ የሚቆይ ነው ተብሏል። በተጨማሪም አያሌ የፖለቲካ ፓርቲዎች በመጨረሻ የሚሞቱት በውሸታቸው ታንቀው ነውም ተብሏል። የማያውቁት ይለፍፋሉ፣ የሚያውቁት ደግሞ አይናገሩም እንደተባለው የሂደቶችን ውስጠ ምስጢር የሚያውቁት የሚሰጡትን ገለጻና ምክር ማድመጡ ተገቢ መሆኑን መዘንጋት የለብንም። የገዢዎችን ውሸት ብናምን ኖሮማ በባድመ ጦርነት ጊዜ ወያኔ አሰብን አስመልሶልን ነበር። ወያኔም ባድመን አስረክቦ በአልጀርስ ውሳኔ ድል አገኘን ብሎ ሊያሞኘን የጣረውን ባመንለት ነበር። አልሆነም። ያልሆነውም ነቅተን ስለተገኘንና አንሞኝልህም ስላልነውም ነው። ትግራይ እንድትለማ መላ ኢትዮጵያ ይድማን በሥራ ላይ ሲያውልና ሲክድ ማንም አልተቀበለውም። ፈጣጣዋ ሌባ አዜብ ባሌም እኔም ድሆች ነን ብላ መዋጮ ልትጠይቀን ሲዳዳት ማንም አልተቀበላትም። መሳቂያ መሳለቂያ ሆነች እንጂ ከዋልድባ ዘዞ በጥቂት ጊዜ ተወንጭፈን ወያኔን አጠቃን ወሬም እንዲሁ መቀለጃ ሆነ እንጂ ከጥቂት የሚታዘንላቸው ተላሎች ውጪ ማንም አላመነውም። ኢሳይያስ ለኢትዮጵያ ደህንነት የቆመ ነው ብሎ የደርጉ ሹመኛና ዜጎችን በገንዘብ ሸጠ የሚባለው ሰውዬ በአደባባይ ሲቀጥፍ ማንም ያመነው አልነበረም። ይህ ሁሉ ዜጎች ይበልጥ እየነቁና ተጨባጩን ከውሸቱ እየለዩ መምጣታቸውን የሚያሳይ ነው። የአዲሱ ሹም ችግር መለወጥና ለውጥ ማምጣትም አልቻለምና መናነቱ በመቀሌ ተጋልጧልና ህዝብ በቀላሉ የሚሞኝ አለመሆኑ ነው። ቢሆንም ግን ወያኔ በዚህ እርምጃ አደገኛ ማደናገሪያን መሸረቡ የሚካድ አይደለም። ለዚህም ነው ሳንዘናጋ የተጀመረውንና ከዚህ ያደረሰንን ትግል አፋፍመን እንቀጥል የምንለው። ለመሰረታዊ ጥያቄያችን መልስ ሊሰጥ በሐቅ ጥረት ከተጀመረም እሰየው። ትግላችን ነውና ዋስትናችን በገሌ ነጻ አውጪነት ላይ የምንመካባለ መሆኑ ዋስትና የሚሆነንን የተጀመረውን ትግል አፋፍመን መቀጠል ሌላ አማራጭ የለውም። ለችግራችን ሁሉ ምክንያት የሆነው አገዛዝ ባለስልጣኖችና አዲስ የተባለውን ካቢኔ ያጤኗል። መፍትሄ ሰጪ ሊሆን አይችልም። የሀገራችንን ችግር በወያኔ ህገ መንግስት ህገ ወያኔ መሰረት መፍትሄ እንስጥ ማለትም ህዝብን መናቅ መሳደብ ነው። የኢትዮጵያ ችግር ወያኔ ነው። ጸረ ወያኔው የጋራ ትግላችን ተፋፍሞ ይቀጥል።
አለኝ አውነቱን ታለኝ ሰሚ ባገኝ አለኝ አውነቱን ታለኝ ሰሚ ባገኝ ከፈከሽ አጣው ከቆጨለኝ ብዙ ነገር አለኝ አለኝ አውነቱን ታለኝ ሰሚ ባገኝ አለኝ አውነቱን ታለኝ ሰሚ ባገኝ ከፈከሽ አጣው ከቆጨለኝ
የሚጫወትበት ቀለም የሞላበት ፀሐይ የሞላበት አገሬ ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ለሊቱ ሲነጋ አገሬ ተራራ ሸለቆ ረባዳ አገሬ ጅረት ነው ገደልና ሜዳ ውሸት ነው ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም 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 አገሬ ጫካ ነው እንስሳት አራዊት የሚፈነጩበት ከወጥ መድ ሳይገቡ ሳይነካቸው ጣላት እዚያ ለነጻነት በሀገር መመካት በተወላጅነት በባለቤትነት እዚያ ለነጻነት ጎመኑ ስብጮማ ቆሎ ክትፎ ስጋ ድርቆሹ ፍትፍት ነው ቃሪያው ሙክት ሰንጋ ጠጁ ነው ወለላ ከጎኛ ኪነቃት የመንደሩ ጠላ እህሉ ጣም አለው እንጀራው ያጠግባል ጭፈራው ዘፈኑ ችግርን ያስረሳል እዚያ ዘመድ አለ ሁሉም የናት ልጅ ነው ሁሉም ያባት ልጅ ነው ጣላትም አንዳንዴ መጣል መቃብር ባላጋራም ቸር ነው ያገር ልጅ ሲቸገር ገነት ነው ሀገሬ
ቀጣዩና ጎጂው የአሜሪካ አቋም። አሜሪካ ለጭቁን ህዝቦች በሞላና በተረይም በአፍሪካ ቀንድ ነዋሪ ለሆነው አፍሪካዊ ሁሉ ስትከተለው የቆየችው ፖለቲካ ህዝቦችን የጎዳ ለመሆኑ መረጃ አምጡ የሚለን የለም። አሜሪካ ኔልሰን ማንዴላን ሽብርተኛ ብላ ያወገዘችውና ከአፓርታይድና ከቀኝ ገዢዎች ጎን የቆመች አገር ናት። ኳሜ ንክሩማህን ማን ገለበጠው? ሉሙምባንስ ማን አስገደለው? የኢራኑን ሞሳዴግ ገልብጦ ለሞት ማን ዳረገው? የነ መንግስቱ ንዋይን መፈንቅል ለማክሸፍስ ማን ከፍተኛ ሚና ነበረው? ለሁሉም መልሱ አሜሪካ የሚል ነው። አሜሪካ ነጻነቱን ብሔራዊ መብቱን ለፈለገ ህዝብ ሁሉ ዋና ጠላት ሆና ቆይታለች። በተለይም በኢትዮጵያ ሚናዋ ጎጂ መሆኑን ዛሬ አንዳንዶች ንገሩን ሊሉ ቢነሱም የታወቀና ፀሐይ የሞቀው ጉዳይ ነው። አሜሪካ በኢትዮጵያና በአፍሪካ ቀንድ በነበራትና ባላት ሚና ላይ እናተኩር። ምክንያቱም በአሁኑ ጊዜ የህዝባችን የለውጥ ፍላጎትን ልታደናቅፍ እየጣረች ነውና። ምላሳቸውን በዶላር የተከራየቻቸው ቅጥረኞችና የሬዲዮ አስተላላፊዎች ትግሉን በሚጎዳ መልክ የሚቀበዘበዙት ምሳሌ ናቸው። በአጼው ዘመን አሜሪካ በአገራችን ላይ ሰፊ ቁጥጥር የነበራት ሲሆን በአስመራም ቃኘው የሚባል የጦር ሰፈር ነበራት። በዚህ ጦር ሰፈር አማካይነትም እነ ኢሳያስን ውስጥ በውስጥ አግኝታ ትረዳ እንደነበር ብዙዎች አጋልጠዋል። በአጼው ላይ መፈንቅል ሲሞከርም ዋናው አክሻፊ ሆና የተገኘችው አሜሪካ ነበረች። በዓለም አቀፍ ደረጃ ጸረ አሜሪካ ኢምፔሪያሊዝም ትግል ሲፋፋም በኢትዮጵያ ይህ በመከሰቱ የካቲት አብዮት ለአሜሪካ የበላይነት ማክተም ዋና ምክንያት ሆኗል። አሜሪካም በኢትዮጵያ ተራማጆችና በኢሃፓም ላይ ከዚሁ ጊዜ ጀምሮ ጨካኝ ቂም ይዛ እስከ ዛሬ ዘልቃለች። አገር ወዳድ ኢትዮጵያውያን የአሜሪካ ጥቃት ሲደርስባቸው የባጀ መሆኑን ሁላችንም የምናውቀው ነው። ጸረደርግ አቋም አሜሪካ ስትይዝ ከሶማሊያ ጋር ወገና ኢትዮጵያ ከፈለችበትን የጦር መሳሪያ አልሰጥም ከማለት አልፋ ሶማሊያን በስለላና ወታደራዊ መስክም ሙሉ እርዳታ መስጠቷ የተረጋገጠ ነው። የሶማሊያ ወዳጅ የነበረችው ሶቪየት ህብረት ድጋፉን ወደ ኢትዮጵያ ካዞረች በኋላ ደርግን ባንድ በኩል ስትቀወም በዚያው ልክ ደግሞ ኢህአፓን ለማፍረስ ሙሉ ትኩረት ሰጥታ አሜሪካ ሰርታለች። ሰርጎ ገቦችን ከመላክ አልፋ ከሱዳንና ሌሎችም ተባብራ ቀጥረኛ ጦር በኢህአሳ ላይ እስከ መላክ ድረስ በኒካራጓ ልታቋቁም ለትረዳ እንደመከረቻቸው ኮንትራ ተብየ ጸራቢዎት ኃይሎች ሁሉ በኢትዮጵያም በቅጥረኞቿ በነ ደረጃ ዲሪሳ በዛሬው የውያኔ አቡድ ወዘተ አማካኝነት ኢዲሃ የኢትዮጵያ ዴሞክራሲያዊ ድርጅት ህብረት አላያንስ ኢፒዲኤ የሚባል ስብስብ መስርታ ራዲዮም ገንዘብም ሰጣ ሱዳንና ሻዕቢያን ይዛ የዚህ ስብስብ ጦር ነኝ የሚል ኃይል ወደ ኢህአሰ ነጻ መሬት አስገብታ ጥቂቶች ብቻ ሲተርፉ ቀሪው በቋራጭ ልጋ መሬት ድባቅ ተመቷል። በአዲስ አበባ የአሜሪካ የስለላ ድርጅት አባል ከኢዴህ የሚስጥር አባሎች ጋር ተሰብስቦ ተገኝቶ ኢትዮጵያውያኑ በአብዛኛው ሲገደሉ አሜሪካዊው ግብረ ስየል ተፈጽሞበትና አከርካሪ አጥንቱ ተሰብሮ በእስራኤል አደራዳሪነት ሊለቀቅ ችሏል። ስለ ተመክሮው ይህ ሰነድ የጻፈውና ቀጣሪዎቹን የከሰሰበት ሰነድም ይፋ የወጣ ነው። አሜሪካ ከኮሙኒስትም ኮሙኒስት የከረርኩ ኮሙኒስት ነኝ ያውም የአልባንያ ያለውን ወያኔ የመረጠችው በአገረዳድነቱ ሆነ በርዕዮቱ መስክ ያለው እምነት ኮስማና መሆኑን በማወቋ ነው። ድጋፍ ከተሰጠው በአሜሪካ ጫማ ስር የሚወድቅ ከሃዲ ቡድን መሆኑን በጥናት ከደረሱበት በኋላ ከጎኑ ወይም ከላዩ ቆመዋል። ሻዕቢያንም ይዞ ኤርትራን መገንጠል ለአሜሪካ ጠቃሚ ነው ካሉ በኋላ ይህ ቡድን አሞሽረውና ቀባብተው በማቅረብ ያው እንዳየነው የግንጠላው ዋና ተባባሪ ሆነዋል። የኤርትራ ግንጠላ ሂደት ሲጀመር ኢዲሃቅ በኒውዮርክ የአፍሪካ የተባበሩት መንግስታት ተወካዮች ዘንድ በመዞር ተቃውሞ ሲያሰማ እነዚህ ተወካዮች ማስፈራሪያ የሰጠና ጸጥ ያደረገ አሜሪካ ነበር። ወያኔ ወደ ስልጣን የደረሰበት ሂደት በሱዳንም በነ ሊቢያ እንግሊዝ ኖርዌይ ሳውዲ አረቢያ የተደገፈ ቢሆንም ወሳኙ ሚና የአሜሪካ እንደነበር ታሪክ የሚያውቀው ነው። በደርግ ውስጥ አሜሪካ የሰገሰጋቸውን ቀጥረኞች ተደራዳሪ ብሎ ወደ ለንደን የሰላም ጉባኤ እንዲመጡና እጅ እንዲሰጡ ካደረገ በኋላ በዚህ ጉባኤም አገር ወዳድ ኃይሎች እንዳይገኙ ከወያኔና ሻዕቢያ ጋር አሴረ። የአሜሪካው ተወካይ ሃርማን ኮሆን ባለፈው ሰሞን ለኢትዮጵያ ተቀርቋሪ መስሎ ሊቀርብ የደፈረው በፈረንሳይና በጣሊያን የተጀመረው የሁሉን አቀፍ ጉባኤ እንዳይሳካ ያደናቀፈበትና ጎርባቾቭ የተባለውን የሶቪየት መሪ አግባብቶ የተንቀሳቀሰበት መሆኑም ዛሬ የአደባባይ ሚስጥር ነው። ለሂዝቦላ በዚህ ጉባኤ የተገኘው ኦነግ ሳይተነፍስ የወሰኑትን ተቀብሎ ወደ አዲስ አበባ ተጉዞ ከዚያ የተከተለውን ሁላችንም የምናውቀው ነው። በደርግ ውድቀት ሰሞን ዋናው ግብ ቤተ እስራኤሎችን ማውጣትና እስራኤል መውሰድ በመሆኑም አገራችንን ለወያኔ አሳልፈው ሲሰጡ ብዙም አልተጨነቁም። ኋላም ጋዳፊን መግደል እንጂ ሊቢያ ምን ትሆናለች በሚለው ላይ እንዳልተጨነቁት ሁሉ ወይም ሳዳምና ኢራቅ የአዲስ አበባው የሽግግር ጉባኤ የአሜሪካ የወያኔና የሻዕቢያ ጉባኤ እንደነበርም አይተናል። ደርግ የተባለው አውሬ አገራችንን አድምቶና አዳክሞ በማፍረሱና ዋናው ፋሽስትም መፈርጠጡ ራሱ ያው አሜሪካ ጸረ ወያኔ ውጊያ እንዳይፋፋም ከሙጋቤ ጋር ተስማምቶ ያደረገው መሆኑን ሙጋቤም ራሱ የገለጸው ነው። መንግስቱን ሲያስመልጥ ሌሎችን ቀጥረኞች ግን አሳልፎ ሰጥቷቸዋል። ጥቂቶቹም አሜሪካ ጥገኝነት ሰጥቷል። ወያኔ ኢትዮጵያን እንዲቆጣጠርና አፋኝ ስርዓቱን እንዲመሰረት ደጋፊና አቃፊ የሆነለት በዋናው መልኩ አሜሪካ ነው። እንግሊዝም ተከትላ የአቅሟን አድርጋለች። ክንፈ ገብረ መድህን ሳይቀር አሰልጥናለች፣ ለፖሊስ ትጥቅ አቅርባለች። ወያኔ ላይ ጦር ለማዘጋጀት በምስራቅ አፍሪካ የተደረገውን ጥረትም አሜሪካና እንግሊዝ ባላቸው ተጽዕኖ ገትተውታል። ለወያኔ ባለም አቀፉ መድረክ ሙሉ ድጋፍን በመስጠትም ተንከባክበውታል። እነ ሟቹ ፖል ሄንዚን የመሳሰሉትን አሰማርታ ሰፊ ቅስቀሳ ለወያኔና ሻዕቢያ በማካሄድ ተቃዋሚዎችን የአማራ ትምክህተኞች በሚልም አጥቅተዋል። ወያኔን ለምን ይደግፋሉ? የፈለጉትን እሺ ብሎ የሚፈጽም የኢትዮጵያን ብሔራዊ ጥቅም አሳልፎ የሚሰጥ ተገዢ ቡድን በመሆኑ ነው። ሶማሊያ ገብተህ ለኛ ጥቅም ተጨረስ ሲሉት ክፍያው ስንት ነው ነው ጥያቄው። ይህ በርካታ ዜጎችን እዚያ ከቶ ኪሱ ግን አዳብሮ አገርን ጎድቷል። ኢትዮጵያዊ የሆነ መንግስት ቢመሰረት አይታዘዝልንም ብለው ይሰጋሉ። እንግሊዝ ደግሞ ታሪካዊ የሆነና የዘለቀ ጸረ ኢትዮጵያ አቋም አላት። ምዕራባውያን በሞላ የአፍሪካን ሀብት ለመዝረፍ ባላቸው ፍላጎት ትላልቅ የሚሏቸውን አገሮች ሱዳን፣ ኮንጎ፣ ኢትዮጵያ፣ ናይጄሪያ ወዘተ ሊከፋፍሉና ሊያዳክሙ የተዘጋጀ እቅድ እንዳላቸው ለማንም ሚስጥር አይደለም። ኢትዮጵያን ወደብ አልባ ማድረግም ላይ ተሳትፏቸው የታየ ነው። ወያኔ ኢትዮጵያን ለዘመናዊ ባርነትና ቅኝ መገዛት ዳርጓት እንዳለም የሚታወቅ ነው። ኢትዮጵያ መንግስት አይደለም፣ ሊሆንም አይችልም። ስለዚህም ለባዳኑ ይመቻቸዋል። እነዚህ አባ ግን ኢትዮጵያዊ ስለሆኑ ይጎረብጣሉ። ደርግ ከሶቪየት ህብረት ጋር ገጥሞ ባለበት ጊዜ ኢህአፓ የአሜሪካ ኢምፔሪያሊዝምን ተችቶ እንዳልነበር ይታወሳል። አቋሙ ግን አገር ወዳድና ኢትዮጵያን አሳልፎ የማይሰጥ መሆኑን ጠቅቀው ያውቃሉና በምንም አይነት ከህዝብ ጋር ሆኖ ድል እንዲያገኝ አይፈልጉም። በ1997 ዓ.ም ተመረጠ አሜሪካዊ ባለስልጣን ያማሞቶ ለህብረት ተወካዮች በግልጽ የነገራቸው መለስ ቢያንስ 300 ሰው በአዲስ አበባ ሲያስገድል የፎቶግራፍ መረጃ ሳይቀር አለን፣ መጥፎ ሰውና መጥፎ ቡድን መሆናቸውን እናውቃለን፣ ግን ለኛ ፖለቲካ ያስፈልገናል ያመቸናል የሚል ነው። በመሆኑም ወያኔ እንዲወድቅ አይፈልጉም። የህዝብ አመጽ ተነስተውበት ሊያቆመው አለመቻሉም አስደንግጧቸው ይገኛል። ለረጅም ጊዜ እያዩት ያሉት የሀብት ዝርፊያና ሙስና ምንም የሚያስጨንቃቸው አይደለም። እርዳታው ጉቦ ነው ራሱ። ገንዘቡም ተመልሶ የሚቀመጠው ያው በነሱ ባንኮች ነው። ኢኮኖሚው አደገ ተመነደገ ብለው ቢዋሹለትም በአሁኑ ጊዜ ኢኮኖሚ ተብየው በአፍቂሙ መደፋቱን ማመን ተገደዋል። ወያኔን መለስተኛ ለውጥ አድርግና ከቻይናም ራቅ በልና አረጋግተህ ቀጥል፣ አዋጁን አንሳ፣ በዓለም አቀፍ ደረጃ እያጋለጠ ነው ቢሉትም ግማሽ ጆሮ ነው የሰጣቸው። ተገዥነቱንና ግልጋሎቱን ስለሚፈልጉም ጫናቸው ቀላልና ገለባ ነው፣ አጥግበውታል ማለትም ይቻላል። ወያኔ እርስ በርሱ ተከፋፍሎ አባወራ ያጣ ቤት መስሎ መታየት ቢጀምርም ዋና እንቅፋት የሆነበት ያደገበት ዘረኝነትና ወንበዴነትን ሊተው ሊቀየር አለመቻሉ ነው። በኢትዮጵያ ሕዝብ ተሸነፍኩ ብሎ ሐቁን መቀበሉም አቅቶታል። አሜሪካም የራሱ ቅጥረኞችን አዝዞ ወያኔን ደግፉ፣ ተደራደሩ፣ ሰላም በሉ ብሎ ቢያሰልፍበትም ምንም አልፈየደም። ለአሜሪካ ተቀጥረው ደርግን ያፈረሱት ማፈሪያዎች አሁንም ወያኔን ከውድቀቱ ሊያድኑ ደፋ ቀና እያሉም ነው። ለአዲሱ ሹም ተብዬ ሙሉ ድጋፍን ሰጥተው የሚባርቁትም በዚሁ የተነሳ ነው። አዲሱን ሹም የሌለውን ጠባይ፣ ይዘትና ችሎታ በዓለም አቀፍ መገናኛ ብዙሃን ሰጥተው ሊያሻሽጡ የሚጥሩትም ለዚሁ ነው። ወያኔም ሳይውል ሳያድር ለራሱ ሹም ትንሽ እንኳ የማደናገሪያ ጊዜ ሳይሰጠው ስላቃጠለው የታቀደለትን ወያኔያዊ ተልእኮ ሊሟላ የማይችልበት ሁኔታ ተፈጥሯል። ከወዲሁ ይህ ሀቅ መሆኑን ለማወቅ ጎንደርና ጎጃም ሄድኩ ብሎ በህዝብ የተሰጠው የተቃውሞና ወግድልን ምላሽ በቂ መረጃ ነው። አሜሪካና አጋሮቿ በኢህአፓ ላይ ጥርሳቸውን ነክሰው በጠላትነት መቀጠላቸው ድርጅቱ ኢትዮጵያና ሉዓላዊነቷን አሳልፌ አልሰጥም ስላላቸው ብቻ ነው። ሌላ ልዩነት የለም። የኢትዮጵያ ህዝብ ከአሜሪካ ህዝብ ጋር መሰረታዊ ጠላትነት የለውም። የአሜሪካ ድምፅ ሬዲዮ የአማርኛ ክፍል ለምሳሌ ከሃዲዎችና የስም ሌቦችን ኢህአፓ ብሎ ጋብዞ ቃለ መጠይቅ ማድረጉ በተሰጠው ትዕዛዝ መሰረት በድርጅቱ ላይ ዘመቻ፣ ድንግርግር፣ ጥቃትን ለማስፈን ነው። ሁሉም ዜጋ ያለው ኢህአፓ አንድና እሱም በከሃዲዎችና ባባረራቸው ብልሹዎች የማይወከል መሆኑን ያውቃል። የሚፈለገው ግን ኢህአፓና ሌሎች ለፈረንጅ የማይሰግዱ አገር ወዳድ ኃይሎችን ማግለልና መድረክ ማሳጣት ነው። በዚህ መንገድ ለወያኔ የሚመቹ ቡድኖችን ከወያኔ ለማደራደር የተደረገው ጥረት ምንም ውጤት አላመጣም። ገለባ ቡድኖች ደግሞ ከአሜሪካ ጋር ሆነው ደግፈንሃል ጥራን ቢሉት ትርፉ ጭቅጭቅ መሆኑን ያወቀውና ምንም ሚዛን እንደሌላቸው የተረዳው ወያኔ ጆሮ ዳባ ልበስ ብሎ እያቃጠላቸው ነው። ኢህአፓ እንደ ኢትዮጵያ ህዝብ ጠላቱ ስለሆነም ኢህአፓን ሊጋብዝ ደግሞ የሚጠበቅ አይደለም። ድርጅቱ ትግላችን ይቀጥል ሲል አቋም ከወያኔ ደጋፊዎች ከና አሜሪካ ይለያል፣ ይቃረናል። ወያኔን ወዶና ደግፎ ያለ ማንኛውም ሰውና ኃይል አገር በቀል ሆነ ባዕድ ከኢትዮጵያና ህዝቧ ጥቅም ጋር የተጻረረ ነው። ዛሬ ተበላሸን እንዴ ብለን መጠየቅ የምንገደድ የነበረው አሜሪካ ቢወዳጀንና ቢደግፈን ነው። ጸረ ወያኔ ሆኖ ከጎናችን ቆሞ ቢገኝ ነበር። አሜሪካ በሶማሊያ የጦር አበጋዞችን ከወያኔ ጋር ሆኖ ደግፎ ለኢስላሚክ ኮርት ለተባለው መጠናከር በር ከፍቶ አልሽባብ ሊፈጠር መቻሉ በሁሉም ይታወቃል። ቀውሱን ከዚህ ያደረሰው ራሱ ነው። ለአልቃይዳ መፈጠር ለኢራቅ ትርምስ ለሊቢያ መፈራረስና ለአይሲስም መስፋፋት ሁሉ ተጠያቂ እንደሆነው የአሜሪካ ዴሞክራሲ ተቆርቋሪነት ካንገት በላይ ነው። አምባገነኖች እስካገለገሉ ድረስ ወዳጆቹ ይሆናሉ። በአፍሪካ ሁሉ ሲታየቆየው ይሐቀ ነው። አሜሪካ ከህዝብ ጋር መወዳጀት አትችልበትም። ኤችአር 128 የሚባለው በአሜሪካ ምክር ቤት ጸደቀ በሚል ብዙ ወገኖች መደሰታቸውንና ይህ ውሳኔ ሊያመጣ የማይችለውን ያመጣል ብለው ገምተው ሲፈነድቁ ስንታዘብም የአሜሪካ የሐቅ አቋሟ በኦባማ ወያኔ በዲሞክራሲ መንገድ የተመረጠ ነው ብሎ ሲመሰክር የተናገረው ነው። የነሱ ዋና ጭንቀታቸው ለብሔራዊ ጥቅማቸው ነው። የኢትዮጵያ መሰረታዊ ጥቅማቷ አገራዊ ጥቅሟን የሚያስቀድም መንግስት መቼም ኖሯት አለመገኘቱ ነው። መሰረታዊ የሀገራችን ችግሮች የስርዓት እንጂ የጉልቻ ለውጥ አይጠይቁም የምንለውም ለዚህ ነው። ለአሜሪካ የሚገባቸው የሚያዳምጡት ቋንቋ ልመናና መጎንበስ ሳይሆን ትግልን አፋፍሞ ቡችላቸውን መቀመቅ መወርወር ብቻ ነው። ነጻ ኢትዮጵያ እውን ትሆናለች። ሰራውያኔው የጋራ ትግላችን ይፋፋም ይቀጥል።
ነጻነትን ልትወልድ ሀገሬ ምጥ ላይ ናት። ለ26 ዓመት 3 ጊዜ አርግዛ ነጻነቷን ልትወልድ በመጽዋ ተይዛ ወያና ጋዲ በግፍ በቅጥቀጣ ወልዳ ላፈር ሰጠች ሀገሬ አልታደለች። እናም ለአራተኛ ጊዜ አሁን ምጥ ላይ ነው።
ሕርየት ያዲ ዘባይ ኦርዳሾ ወጥተን ከጉ ኮይ በይ ኩጭጣ
بيكو بالسما دهو تشينكو ارجير وبطوانا تفتو ويان او كانسر فريندا تفرا تكتكتا بزر لبزو زمنات تنطا ملس بلو نگر زرون دايمتا هاگر ايمتنا اينا تبرو اچائي وطلت عن نتل توتا نتان تچنية جنجنية مد تبت انا نتان تل تولد هاگر ايمتنا اينا باراتم مادن يالله كوات سروچ ينطر نگروا ملو تكفا وچ እንዳት ጨናገፍ እንዳስወረዳት አብራቻው ሙጡ ትልፋሽ ጉልበት ሆኗት አሞ ዳርስ ከዳርቁ ይገላግልሽ በሏት አገሬ ምጥላይ ነች my country is in labor to deliver freedom yes freedom ላስርታ አመታት አርግዛው የነበር ነጻነት ልትወልድ የእንግዲህ ልጅ ልትቀብር ወያኔን ልትወርድ በቁርጥ ልጆቿ እየተደገፈች አዎ ዳር እስከ ዳር ቁም ይገላግልሽ በሏት አገሬ ምጥላይ ነች
ሁሪ የበሊ ሰባይ ኡርዳሾ ወጥተን ከይጉ ፎል ባይ ኩጭፍታ
ቢየኮ ቢልሱማ ረሁ ቺንኩ ኢርረጂብ አይዞ ሹዳ አገሬ ልትገላገይ ነው አመርታል ተጠውም አብሮሽያ ማጠ ነው ከባራ ፈንገው ወያኔው ስራቱ ጧትና ማታ ልጆቿን እንደበክ ከመሸልትባል ለትገራገለን ክፉ ካንሰር እንዳይበታተናት በሃይማኖት በዘር ታሪኳን እንዳይጠፋ እንድትኖር እንደሃገር ለብዙ ዘመናት ተንጣ መለስ ብሮ ዘቦ ደግሞም እንዳይመጣ ምጥላይናት ሀገሬ በልጆቿ ህይወት ነጻ ልትወጣ አዎ ሀገሬ ምጥላይናት አዎ በደም ልትጣር አራስ ቤቷ ሆና ጅግና እንደነጠቋት ልታሳድግ ጅግና ባንም ስሟ ሊገን በሽልም ልትወጣ ልትገላገል ነው ንጻነት አመጣ በክብር ልትታረስ ዳር ድንበሯ ላይ ፈርስ አዋገዴ ምጥላይናት አንድነቷ ሊያብብ ሰላም ፍቅር ሊነግስ ንጻነት ልትወልድ ሀገሬ ምጥላይናት بيكو بلستما رهوف جننكو إرجرتي نتعنت تشأني جنينيا مد تبتنا نتعنت لتولد هقري مثلين أو بدم لتتارس عراس بيطاهنا جغنا عندنا التقوات لتصدق جغنا بعلم سموالي قن بشلم لتوطال تقلع قلنا نتعنت عمتا هقري ምጥላይና አቦ ዳር እስከ ዳር ቆሙ ይገላግልሽ በሏት አገሬ ምጥላይ
እንቢ በልጎ በዝ እንቢ በልደካ ሐንን ማለቱን አጣጣሜና I
ይወገራል እንጂ ምን ነው አይወገር በሃማ ቱማ ሰማ ካለማ የሐቅን ነጋሪት ስቶ ከነጎደ የታሪክን ሐዲድ እውነትም ራሷ ላሰት ቦታ ለቃ ከሆነች ልፍስፍስ ዝም ካለችማ ምድረ ነፍስ ሰገዳይ ሰማያትን ሲያወግዝ ሽብርተኛ ሲጦር አገር ሲያተራመስ ሂሳብ ማወራረድ የማይቻል ሁኖ ምድረ ነፍስ ሰገዳይ መድረኩን አጣቦ አገር ህዝብ የሸጠው በባዴ የተገዛው ታጋይም ተብሎ በተገላቢቶች ለአገር ይሞተው ለአገር የቆመው ውግዘት ተሸክሞ በፈሲ ተካብ ዝሎ ቀብ ዝሎ የቋንቋ ገኖ ይወገራል እንጂ ምን ነው አይወገር የካሃዲ መንጋ ያ ሁሉ ሆዳደር ይወገራል እንጂ ምን ነው አይወገር አገር ማዳን ግዳጅ አይለጋ ሀኬት ከቶም አይቀበር ነገን እውን ማድረግ ፈተናው ብዙ ነው ትናንትን ረስቶ ነገን ግን ፈለጋ ያው ከንቱ ድካም ነው የፈሰሰውን ደም የህዝብን መከራ የዜጎችን ስቃይ ሁሉንም አቃሎ ይባስ ብሎ ክዶ ወንጀለኛ መንጋ ቀፎ ተሰባስቦ ታሪክ እየካደ በህዝብም ተሳልቆ ህሊናና ነፍሱን በክልል ሸንሽኖ በደንዋር ባጉጉን አንዋር ወተርንም ቀቅፎና ወልዶ በፖቶማክ ዲሲ በበርሊ ተራራ ምቾቱን መስርቶ ያፋዊ መሲህ ቅርሻት የኔ ብሎ ሊወገር ሲነሳ ለአገር የሞተውን ሊያወግስ ሲነሳ አገሬ ያለውን ይወገራል እንጂ ምን ነው አይወገር ሐቅን እየካደ አገር እየካደ ሲሆን ለከሱ አደር Thank you.